ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን አመሻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
በእኛ በ12ታችን መካከል 2-3000 ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ ታሊያን ሁሉ ሲደመር 50000 ሰው ያስተናግዳል ዘንድሮ ይሄ ሴክተር።
በኢትዮጵያ ስላለ የሩቅ ስራ ወይም ደግሞ አውትሶርሲንግ በተመለከተ ዘገባ አለን። ሌሎች ጥንቅሮችንም ይዘናል። የደን ገረሞ የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የውጭ ስራ አቅርቦት አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዚህ የስራ ሂደት ውስጥ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሰጡ ማስችሏል። ይህ አሰራር ታዲያ ኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ስላለ ተቋም ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርም ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔቱን ብቻ ሳይሆን መብራት ግን። እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሁና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
ሁለት አመት ከግማሽ ኦልሞስት ወደ 6 አመት እየሄድኩኝ ነው። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክቤት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምትችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰለኝ ስራ ግንኙነት ውስጥ የተገኘው ድል ያለውን ጠቀሜታ እንዲህ ገልጸዋል።
ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት የመኪና አይነት እድሎች ይመቻቻል፣ እድሎችም ይፈጥራል።
ምሳሌ ስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ ምጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታሁን ይናገራል።
በእኛ በአስራ ሁለታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በታለ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት፣ ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየትሊ ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ ይሄ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ላለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞው አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የስራ መደቦችን በየአመቱ ከግዛቷ ውጭ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየአመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከአሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል።
ካፒና ቪኦኤ ይቀጥላል። በኢትዮጵያ ትልቁ የባቢሌ ዞኖች መጠለያ ለኢንቨስተሮች ተቆርሶ የተሰጠው መሬት ቢመለስም አሁንም የቀጠለው ህገወጥ ሰፈራ ህልውናውን ለስጋት እንደዳረገው የመጠለያ ጣቢያው ኃላፊዎች ተናግረዋል። ስመኝሽ የቆየ በጉዳዩ ላይ ያሰናዳችው ዘገባ ይቀጥላል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ ዓመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል።
ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም ዓመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሃብሊቴት ልታደርጊ የምትችው ቦታ አይደለም። እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት ያ ኢንቨስትመንት ከዛ አካባቢ እንዲወጣ።
በምስራቅ ሐረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሐረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ።
ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው።
የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ሕይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ።
በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቅድም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎችና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት፣ በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን የማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደ ነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ካሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው።
በኦሮሚያና በሶማሌ ክልሎች መካከል የሚገኘውና በኦሮሚያ የምስራቅ ሀረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁን ወቅት 75% የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ።
በዋናነት የባቢሌ ዞኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው በብዛት ሰዎች እየገቡ ስለሆነ አሁን እጅግ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብር የሚፈልግ ጉዳይ ነው አሁን የህገወጥ ሰፋሪ ብዛታቸው ይሄ መብሎ አሁን ለማገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ እየሄደ በመሆኑና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አሁን ዝሆኖች ከሚኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉም ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን በ2016-13 ሰዎች ህይወታቸውን አጥተዋል። በዚሁን ማለት ነው 6 ዝሆኖች ተገለዋል። ይህ ማለት በጣም ከባድ ጦርነት ነው በሰዎች እና በዝሆኖች መካከል እየተጀመረው።
በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ.ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም ይህ ስራ ተጠናክሮ ባለመቀጠሉና በመሃል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል።
መጠለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባቢሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው።
አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ።
መጠለያው የማይከበር ከሆነ፣ ዳር ድንበሩ የማይከበር ከሆነ፣ ቤቱ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝነት ቢካሄድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው፣ የራሳቸው መምሪያ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ የምትሆኑ ድምፅ እንዲትሆን ጠይቃለሁ።
ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በቡርኪና ፋሶ አንድ ወጣቶች ተነሳሽነት ቡድን በረመዳን ወቅት በፋሲካ ወቅት በሙስሊምና በክርስቲያኖች መካከል ሰላምና አንድነትን በመስበክ ላይ ይገኛል። ወደ ዘገባው እናልፋለን።
አመሻሽ ሊሆን ከ12 ሰዓት ጥቂት ደቂቃዎች አልፈውታል። ኢማኑ የዕለቱ የሙስሊም ጾም ማብቃቱን ይፋ አደረጉ። በስፍራው ሙስሊሞች፣ ካቶሊኮች፣ ፕሮቴስታንቶችና ባህላዊ መሪዎች የኢፍጣር ስነ ስርዓት ለማክበር ከተዘጋጀው ራት ለመቋደስ ተቀላቅለዋል። በረመዳን ወቅት ፀሐይ ወጣ እስክትጠልቅ በየቀኑ ወሩን ሙሉ የሚጾሙ የሙስሊም ማህበረሰብ አባላት አንድ ላይ ለማምጣት ዝግጅቱን ያሰናዱት የወጣቶች ተነሳሽነት ቡድን አባላት ናቸው። ይህ ወቅት ክርስቶስ መከራ የተቀበለበትና በመጨረሻም ሞቶ እስከተነሳበት ድረስ ያለው ወቅት መሆኑን የሚያስቡ ብዙ ክርስቲያኖችም ለ40 ቀን የሚጾሙበት ወቅት ነው። በዚህ ወቅት ሙስሊሞችና ክርስቲያኖችን በማሰባሰብ የጋራ ዝግጅቱን ያዘጋጀው የወጣቶቹ ተነሳሽነት ቡድን ጥረት ማህበረሰቡ በዚህ ወቅት በመካከሉ ያሉትን ሁሉንም ሃይማኖታዊ መሰናክሎች ወደ ጎን ያደርጋል። በመሆኑም አንዱ የሌሎቹን እምነት በማክበር የአንድን ሌላ ሰው እምነት የመለማመድ ጽንሰ ሐሳብ ያስተዋውቃል። ሙስሊሙ አብዱልቃድርና ኒኮል ይህን ተነሳሽነት በደስታ ይቀበላሉ። አብዱልቃድር እንዲህ ይላሉ።
I decided to come to this collective event because it's very interesting.
ወደዚህ የጋራ ዝግጅት ለመምጣት ወሰንኩ፣ ምክንያቱም በጣም አስደሳች ነው። ክርስቲያኖች፣ ሙስሊሞች ሁላችንም አንድ ነን። ስለ ሃይማኖት ከመናገራችን በፊት አብሮ መኖር መደገፍ አለብን።
የካቶሊክ ክርስቲያን ኒኮል ካልሞጎ ይህን ያስተጋባሉ።
ሴንትራል ኢኒሼቲቭ
ኢትስ ኤ ግሬት ኢኒሼቲቭ አም ሪሊ ፕሊዝ
በጣም ጥሩ ተነሳሽነት ነው። በጣም ተደስቻለሁ። ይህን ስሳተፍ የመጀመሪያዬ ነው፣ ግን በእርግጥም መደረግ የነበረበት ነገር ነው።
የፕሮቴስታንቱ ክርስቲያን አሞስ ዞንግናባ እንዲህ አይነቱ ዝግጅት ብዙ ሆኖ ማየት እንደሚፈልጉ ይናገራሉ።
እዚህ ብዙ ሃይማኖታዊ ቤተ እምነቶች እንዳሉ እናውቃለን። እናም ፍጹም ተስማምተው ይኖራሉ። ለቡርኪናቢዎች አንድ ላይ መኖር አስፈላጊ ነው። እንደዚህ አይነት ተነሳሽነቶችን ማድረግ ያስፈልጋል።
መሐመድ ኦዩ ድራጎ የቡርኪና ሕዝብ የሃይማኖት ልዩነት ቢኖረውም በሰላም አብሮ መኖር እንደሚችል ያምናል ሲሉ ይናገራሉ።
Holidays every month you retrouve with the lad.
The idea is really to get together beyond our differences, our religious affiliations and say we are
መሰረታ ሐሳቡ በርግጥ ከልዩነታችን ከሃይማኖታችን ባሻገር አንድ ላይ መሰባሰብ መቻል ነው። ቡርኪና ቤነን ለማለት ነው። ቡርኪና ሀገራችን ነች። ቤተሰብ ነን። አብረን እንቆይ። እጅ ልጅ ተያይዘን የሃይማኖት ሰው ከመሆናችን በፊት ቡርኪና ቤነን ሀገራችን ናት። ያዘለችን ሀገር ናት።
በዚህ የጋራ ኢፍጣር ላይ ቢያንስ 1000 ሰዎች ተካፍለዋል። ከተጀመረ ሁለተኛ ዓመት የሆነው ይህ ዝግጅት በሚቀጥሉት ዓመታትም እንደሚቀጥል አዘጋጆቹ ተናግረዋል።
ቀጣዩ ዘገባ ስፖርት ነው። ኬኔዲ አባተ።
የ2024 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በሰርቢያ ቤልግሬድ ቅዳሜ መጋቢት 21 ቀን 2016 ዓ.ም ተካሂዷል። በወንዶችና በሴቶች ከ20 ዓመት በታችና አዋቂ እንዲሁም በድብልቅ ሪሌ 5 ውድድሮች ተካሂደው የቡድን ውጤትን ጨምሮ በ9 ዘርፍ የሜዳሊያ ሽልማት ተበርክቷል። በሴቶች ከ20 ዓመት በታች የ6 ኪሎ ሜትር ሀገር አቋራጭ ውድድር አትሌት ማርታ አለማየሁ፣ አሳየች አይቼውና ሮቤ ዲዳ በቅደም ተከተል ከአንደኛ እስከ ሶስተኛ በመውጣት ሶስቱንም ሜዳሊያዎች የኢትዮጵያ አድርገዋል። በዚሁ ውድድር ኢትዮጵያ የቡድን አሸናፊም በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። በአጠቃላይ 2 ወርቅ፣ 6 ብርና 2 ነሐስ በድምሩ 10 ሜዳሊያ በማግኘት ኢትዮጵያ በአገር አቋራጭ ውድድሩ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮጵያ ዋና ተቀናቃኝ ኬንያ 6 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 11 ሜዳሊያ በማግኘት የውድድሩ አሸናፊ ስትሆን 1 የወርቅ ሜዳሊያን ጨምሮ 5 ሜዳሊያ በማግኘት ሌላኛዋ ምስራቅ አፍሪካዊ አገር ኡጋንዳ ሶስተኛ ወጥታለች። በውድድሩ ከተሳተፉ 51 ሀገራት ውስጥ 4ቱ ብቻ የሜዳሊያ ሰንጠረዥ ውስጥ ሲገቡ በድብልቅ ሪሌ ከሶስቱ የአፍሪካ ሀገራት ውጪ የሆነውን 1 የነሐስ ሜዳሊያ ብሪታንያ አሸንፋለች። በትውልድ ስፍራው አርባ ምንጭ ከተማ ባለፈው ሳምንት ህይወቱን ባጣው ተጫዋች አለልኝ አዘነ ጉዳይ ላይ ምርመራ መጀመሩን የከተማው ፖሊስ ለአሜሪካ ድምጽ ገልጿል። የአርባ ምንጭ ከተማ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለተጫዋቹ ሞት መንስኤ የሆኑ ጉዳዮችን በተመለከተ ከህብረተሰቡ ጥቆማ በመነሳት ምርመራ እየተካሄደ መሆኑንና በቁጥጥር ስር የዋሉ ሰዎችን መኖራቸውን ተናግረዋል።
ስጋቶች ተጣሪዎች ስላሉ መንሻ የሆኑ ልጅ ራሱን እንዳጠፋ መንሻ የሆኑ የሚያማርሩ ነገሮች እንዳሉ ህብረተሰቡ በሚደርሰን ጥቆማ ያለማንም አቤቱታ አቅራቢነት ምርመራው ተጀምሯል። ገና ጅምር ላይ ነው ያለነው። ቤተሰብ ነው አሁን ለጊዜው ቁጥጥር ስር ያለው። ሁለት እህቶችና አንድ ወንድም ለጊዜው ቁጥጥር ስር ውሎ ሌሎች ሊገቡ የሚችሉ ይኖራል። ሊገቡትም ሊወጡ የሚችሉ ይኖራል። ሶ አሁን የተወሰነ ፋንዲንግ ባልተገኘበት የሆነ ነገር እንዲህ አይነት ጥፍት አግኝተናል ብለን መረጃ መስጠት የሚያስችለን ነገር የለም። ስለዚህ ትንሽ እንዳስቆ
የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ተጫዋች የነበረው አለልኝ አዘነ ባለፈው ሳምንት ማክሰኞ መጋቢት 17 ለሊት ላይ ነበር ድንገተኛ ህልፈተ ህይወቱ የተሰማው። በቅርቡ ትዳር የመሰረተው አለልኝ በኢትዮጵያ እግር ኳስ ምርጥ አቋማቸውን ያሳዩ ከሚገኙ ተጫዋቾች መካከል ነበር። የ26 አመቱ ያማካይ ክፍል ተጫዋች ላለፉት 2 አመታት በባህር ዳር ከተማ ድንቅ ብቃቱን ሲያሳይ እንደነበረም የሚታወቅ ነው። የተጫዋቹ ድንገተኛ የህልፈት ዜና ብዙዎችን ያስደነገጠና ያሳዘነ ሆኖ አልፏል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በባህር ዳርና ወልቂጤ ከተማ መካከል ባለፈው ቅዳሜ ይደረግ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታ ባለልኝ ያዘነ ህልፈት ምክንያት ላልተወሰነ ጊዜ እንዲራዘም አድርጓል። የስፔን ከፍተኛ ፍርድ ቤት አቃቤ ህግ የቀድሞው የአገሪቱ እግር ኳስ ፌዴሬሽን ኃላፊ ሉዊስ ሩቢያሌስ የጄኒ ኤርሞሶን ከንፈር ያለፈቃዷ በመሳሙ በሁለት ዓመት ከስድስት ወር እስራት እንዲቀጣ ጠይቋል። አቃቤ ህግ ማርታ ድራንቴዝ የ46 ዓመቱ ሩቢያሌስ የብሔራዊ ቡድኑን ተጫዋች ባለፈው ዓመት በመሳም ጾታዊ ጥቃት በመፈጸሙ አንድ ዓመት፣ ድርጊቱን በአስገዳጅነት በመፈጸሙ ደግሞ የ18 ወራት እስራት እንዲፈረድበት መጠየቃቸውን ሮይተርስ ባለፈው ሳምንት ሳምንት አየሁት ካለው የፍርድ ቤት ሰነድ ማረጋገጡን ዘግቧል። በተጨማሪም ለተጫዋቿ 50,000 ዩሮ ቅጣት እንዲከፍል ተጠይቋል። ድርጊቱ የተፈጸመው ባለፈው ዓመት ነሐሴ ወር ላይ ስፔን እንግሊዝን አሸንፋ የዋንጫና ሜዳሊያ አሰጣጥ ስነ ስርዓቱን ዓለም በቴሌቪዥን የቀጥታ ስርጭት እየተከታተለ ባለበት ወቅት ነበር። በስፔን የሴቶች ቡድን የመጀመሪያ የዓለም ዋንጫ ድል ላይ ጥላ አጥልቶ ያለፈው ይህ ክስተት ከፍተኛ ቁጣን ማስነሳቱና ፊፋ በሩቢያሌስ ላይ ሶስት ዓመታት እገዳ መጣሉ ይታወቃል። ሩቢያሌስ ተጫዋቿን የሳመው በስምምነት እንደሆነ ቢገልጽም ሄርሞሶና የቡድን አጋሮቿ በበኩላቸው ድርጊቱ አስገዳጅ እንደሆነ በወቅቱ ተናግረዋል። በስፔን ሕግ ያለ ስምምነት የሚፈጸም መሳም እንደ ወሲባዊ ጥቃት የሚቆጠር ሲሆን ቅጣቱ ከሁለት ዓመት የማይበልጥ ከሆነ ግን ሳይፈጸም እንዲቆይ ዳኞች የመወሰን ስልጣን አላቸው። ትራንት በተካሄደው የማያሚ ኦፕን የፍጻሜ ጨዋታ ጣሊያናዊው ጃኒክ ሲነር የቡልጋሪያውን ግሪጎሪ ዲሚትሮቭን በመርታት ዋንጫውን አንስቷል። ከዚህ ቀደም በ2021 እና 2023 የማያሚ ኦፕን ለፍጻሜ ደርሶ የተሸነፈው ሲነር ቡልጋሪያዊውን 6-3 እና 6-1 በማሸነፍ የመጀመሪያ የማያሚ ኦፕን ክብርን ተቀዳጅቷል። በማያሚ ለፍጻሜ ስደርስ ይህ ሶስተኛ ጊዜ ነው። እናም በዚህኛው እድለኛ እንደምሆን አስቤ ነበር። ሳክቶሊን ትልቁን ዋንጫ መጨበጥ በመቻሌ በጣም ደስተኛ ነኝ ሲል ሲነር አስተያየት መስጠቱን አሶሺየትድ ፕሬስ ዘግቧል። ዘንድሮ የአውስትራሊያ ኦፕንንም ማሸነፍ የቻለው የ22 ዓመቱ ሲነር የሶስተኝነት ደረጃውን በአንድ አሻሽሎ የዓለም ቁጥር 2 የሜዳ ቴኒስ ተጫዋች መሆንም ችሏል። ይህ ደረጃ ለእርሱም ይሁን ለሀገሩ ጣሊያን እስካሁን ያስመዘገቡት ትልቁ ደረጃ ነው። በሴቶች የማያሚ ኦፕን ፍጻሜ ደግሞ አሜሪካዊቷ ዳንኤል ኮሊንስ ሻምፒዮን ሆና ለች። ኮሊንስ ካዛኪስታናዊቷን ኤሌና ሪባኪና 7-5 እና 6-3 በመርታት ነው ዋንጫውን ያነሳቸው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የ የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለምሽት ያዝናቸውን መሰናዶች እዚህ ላይ አጠናቀናል። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ ደግሞ ስርጭቱን ከስቱዲዮ በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ጤና ይስጥልን።